The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 26 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
በጥቅምት አጋማሽ ድጋሚ ፕሬዝደንታዊ ምርጫ በሚከናወንባት ኬንያ የፖለቲካ ትኩሳቱ ተሟሙቋል።
ሰላማዊ የሆነ ስብሰባ አካሂደናል። ድንጋይ የወረወሩት እነርሱ ናቸው። እርስ በርስ መከባበር ይገባናል። በአውቶቡስ ጭኖ ያመጧቸው ነጋዴዎች ናቸው ሰላማዊ ሰልፉን የበጠበጡትና ድብድቡን የጀመሩት።
ገዢው ፓርቲና ተቃዋሚዎች ተጋጭተዋል። ዝርዝሩ በአብይ ርዕስ በመጽሔት ይቀርባል። ለአርዕስተ ዜናው ቆንጅት፣
ለኒውክሌር ጦር መሳሪያዎች መወገድ የሚሰራ ጥምረት የዘንድሮ የኖቤል የሰላም ተሸላሚ ሆኗል። ሶማሊያ ይህ የአውሮፓውያን ዓመት ከማብቃቱ በፊት አዲስ ገንዘብ እንድታወጣ በዓለም አቀፍ የገንዘብ ድርጅት የተመራ ጥረት እየተካሄደላት መሆኑን የሀገሪቱ የገንዘብ ሚኒስትር ተናገሩ፣ የሚሉትና ሌሎችም አሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በጥቅምት ወር አጋማሽ ድጋሚ ፕሬዝደንታዊ ምርጫ በሚካሄድባት በኬንያ የፖለቲካ ትኩሳቶቹ ተሟሙቀዋል። የቀደመውንና በኬንያ ጠቅላይ ፍርድ ቤት ውድቅ የሆነውን ምርጫ ያከናወኑ የምርጫ ቦርድ ባለስልጣናት ከስራቸው ይገለሉ ሲሉ የተቃዋሚ ፓርቲ ደጋፊዎች ዛሬ በበርካታ ከተሞች ትዕይንተ ሕዝብ አካሂደዋል። ዝርዝሩ በመጽሔት ክፍለ ጊዜ በሚቀርበው ዘገባ ይሰማል።
ዩናይትድ ስቴትስ እና ኒጀር ጣምራ ወታደራዊ ቅኝት በማድረግ ላይ ሳሉ ከትናንት በስቲያ ረቡዕ ምዕራብ ኒጀር ውስጥ ሁለት የአሜሪካ ወታደሮች መገደላቸውን እና ሌሎች ሁለት መቁሰላቸውን የዩናይትድ ስቴትስ የጦር ኃይል አረጋገጠ። በጥቃቱ የተገደሉት ግሪን ቤሬትስ የሚባል ልዩ ኃይል አባላት መሆናቸውን አንድ የዩናይትድ ስቴትስ የመከላከያ መስሪያ ቤት ባለሥልጣን ለቪኦኤ ገልጸዋል። ከዩናይትድ ስቴትስ ጦር የአፍሪካ እዝ የወጣው መግለጫ አንድ የአጋር ሀገር ወታደር ተገድሏል ያለ ሲሆን ወታደሩ የኒጀር ጦር ኃይል አባል መሆኑን ባለሥልጣኑ አመልክተዋል። በዩናይትድ ስቴትስ የፈረንሳይ አምባሳደር ኢማኑኤል ላሾሲ ለቪኦኤ በሰጡት ቃል ከጥቃቱ በኋላ የሀገራቸው ኃይሎች አሜሪካውያኑን ወታደሮች በማውጣት መርዳታቸውን ገልጸዋል። ለጥቃቱ ኃላፊነት የወሰደ ወገን እስካሁን የለም።
ሶማሊያ ይህ የአውሮፓውያን ዓመት ከማብቃቱ በፊት አዲስ ገንዘብ አትማ እንድታወጣ በዓለም አቀፍ የገንዘብ ድርጅት የተመራ ጥረት እየተካሄደ መሆኑን የሀገሪቱ የገንዘብ ሚኒስትር ተናገሩ። ሚኒስትሩ አብዲራህማን ዱዋሌ ቤሌ ከቪኦኤ የሶማሊኛ አገልግሎት ጋር ባደረጉት ቃለ መጠይቅ አይኤምኤፍ ከመንግስታችን ጋር ሊሰራ ፈቃደኛ ሆኗል ብለዋል። ዓለም አቀፉ ድርጅት ገንዘቡን ከሚያመጣበት አምጥቶ ሊረዳን ዝግጁ ሆኗል። ሌሎች ምንጮች ሊኖሩም ቢችሉም እኛ ግን በዚህ ድርጅት በኩል ነው የምንሰራው ብለዋል ሚኒስትሩ። የሶማሊያ መንግስት ለዚህ ጉዳይ 100 ሚሊዮን ዶላር እንደሚያስፈልገው ሚኒስትሩ ገልጸው፣ ግማሹ በቀጥታ አዲሱን ገንዘብ ለማዘጋጀት፣ ቀሪው ደግሞ ገንዘቡ ስራ ላይ ሲውል ዋጋው እንዳይዋዥቅ ለመከላከል ይውላል ብለዋል። የሶማሊያ ማዕከላዊ ባንክ እንደ ኤሮፓውያን አቆጣጠር ከ1991 ዓ ም ወዲህ በደንብ ሰርቶ አያውቅም። የድርጅቱ የድሮው የሀገሪቱ ገንዘብ ተወግዷል ወይም ጠፍቷል ለማለት ይቻላል፣ ወይም ደግሞ ኖቶቹ አርጅተው ተበጫጭቀዋል። እናም የንግድ ልውውጥ የሚካሄደው በአብዛኛው በአሜሪካ ዶላር ነው፣ ወይም ደግሞ አብዛኛው የሐሰት የሆነ ገንዘብ አትመው የሚያሰራጩ የግል ወገኖችም አሉ።
የኒውክሌር ጦር መሳሪያ ማስወገጃ ዓለም አቀፍ ዘመቻ በእንግሊዝኛ አህጽሮት መጠሪያው አይካን የዘንድሮው የ2017 በአውሮፓ አቆጣጠር የኖቤል ሽልማት ተሰጠውም። የኖርዌዩ የኖቤል ሽልማት ኮሚቴ መሪ ቤሪት ራይስ አንደርሰን ሽልማቱን ይፋ ሲያደርጉ ባሰሙት ንግግር በአሁኑ ወቅት ዓለማችን ለረጅም ጊዜ ከነበረው የከፋ ደረጃ ኒውክሌር ጦር መሳሪያ ሥራ ላይ የማዋል አደጋ ተደቅኖባታል ብለዋል። የኖቤል የሰላም ሽልማቱ ለኒውክሌየር የጦር መሳሪያ ማስወገጃ ዘመቻው የመሰጠቱ ዜና የተሰማው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራንና ሰሜን ኮሪያን ከኒውክሌየር አቅማቸው ጋር በተያያዘ ወዮላችሁ እያሉ በሚገኙበት በአሁኑ ወቅት ነው። ከኢራን ጋር የተደረሰውን ውል ከማናቸውም የከፋ ውል ሲሉ የጠሩት ፕሬዚደንት ትራምፕ ውሉን እሰርዛለሁ ብለው እየዛቱ ናቸው። ፕሬዚደንቱ በተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ላይ በቅርቡ ባሰሙት ንግግር ሰሜን ኮሪያን ደግሞ ድምጥማጧን እንድናጠፋ ሳንገደድ አንቀርም ማለታቸው ይታወሳል። የዘንድሮ የኖቤል የሰላም ሽልማት ባለቤቱ አይካን ፌስቡክ ገጹ ላይ ባወጣው መግለጫ እየተካሄደ ያለው የተጧጧፈ ሰጣ ገባ እጅግ ዘግናኝ ወደሆነ አቅጣጫ ሊያመራ እንደሚችል አስጠንቅቆ የኒውክሌር ግጭት ዳግም ገዝፎ እያንዣበበ ባለበት በአሁኑ ወቅት ሀገሮች ያለምንም ማወላወል ኒውክሌር የጦር መሳሪያን እንደሚቃወሙ ማሳወቅ ይገባቸዋል ሲል አሳስበዋል። የኖቤል ኮሚቴው ባወጣው መግለጫ አይካን የሰላም ሽልማቱ የተሰጠው ኒውክሌር የጦር መሳሪያ ስራ ላይ ቢውል ስለሚያስከትለው ሰብአዊ መዘዝ ትኩረት ለመሳብና መሳሪያዎቹን የሚያግድ ውል ላይ እንዲደረስ ባካሄደው ጥረት መሆኑን ገልጿል። የኖቤል ተሸላሚው ድርጅት የተባበሩት መንግስታት የኒውክሌር የጦር መሳሪያ እገዳ ውል እንዲከበር ጥረት የሚያደርጉ በ100 ሀገሮች ውስጥ የሚገኙ መንግስታዊ ያልሆኑ አካላት ጥምረት ነው። ውሉ የተቋረጠው ባለፈው ሐምሌ ሲሆን ዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይን የመሳሰሉ ባለ ኒውክሌር ሀያል መንግስታት የሉበትም።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የኢራኑን የኒውክሌየር ውል በሚቀጥለው ሳምንት የውሉን ማረጋገጫ ይሰርዛሉ ተብሎ እንደሚጠበቅ፣ ነገር ግን ውሉን ሙሉ በሙሉ እንደማይሰርዙ ዘገባዎች ጠቆሙ። ፕሬዚደንቱ ሀገራቸው ከኢራንና ከሌሎች 6 ሀገሮች ጋር የተፈራረመችውን የ2015 እንደ አውሮፓውያን አቆጣጠር ውል ማረጋገጫ ማደስ ለብሔራዊ ጸጥታ ጥቅሞቻችን የሚበጅ አይደለም ብለው እንደሚያውጁ የዩናይትድ ስቴትስ ባለስልጣናትን የጠቀሱ ዘገባዎች አመልክተዋል። ፕሬዚደንቱ ይህንን ሲያደርጉ ታዲያ የዩናይትድ ስቴትስ ምክር ቤት ኢራን ላይ በውሉ መሰረት የተሰረዙላትን የምጣኔ ሀብት ማዕቀቦች በከፊል ወይም በሙሉ ተመልሰው ይጸኑባት እንደሆነ በ60 ቀን ጊዜ ውስጥ መወሰን ይኖርበታል። ብዙዎች ሪፑብሊካንና ዲሞክራት አባላት ውሉን የማዕቀቦቹን እንደገና መደንገግ ይቃወማሉ። እቀባው ተመልሶ ቢደነገግባት ውሉ እንዳለ ያከትማልና።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአንዳንድ የሶሪያ አካባቢዎች ለበርካታ ሲቪሎች መጎዳት ምክንያት የሆነ ወታደራዊ እንቅስቃሴ ባለፉት 2 ሳምንታት ተፋፍሞ መታየቱን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀ። በውጊያው ዋና ዋና በሚባሉ ሲቪል መሠረተ ልማት ላይ ውድመት መድረሱንም ዘገባው አክሎ አመልክቷል። ሊሳ ሽላይን የድርጅቱ ዋና መስሪያ ቤት ከሚገኝበት ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በሶሪያ ሰሞኑን ተፋፍሞ የቀጠለው ውጊያ በምስራቃዊ አለፖ ባለፈው የአውሮፓውያኑ 2016 ዓ.ም ውጊያ ወዲህ እጅግ የከፋና ጉዳት ያስከተለ መሆኑን ነው ቀይ መስቀል ይፋ ያደረገው። ከውጊያ ነጻ በሚል ተከልለው በነበሩ ቀጠናዎች በኤድሊብ የሃማ ገጠራማ አካባቢዎችና ምስራቃዊ ጉታ አደጋው የበረታ ውጊያ አስከትሏል ነው የሚለው። ዮላንዳ ጃኩሜት የዓለም ቀይ መስቀልና የቀይ ጨረቃ ኮሚቴ ቃል አቀባይ ናቸው። በሰው ላይ እየደረሰ ያለው ጉዳትና የመሠረተ ልማት ውድመቱ ከመቼውም የከፋ ነው ይላሉ።
There are dire effects on civilians and of course international humanitarian law, the conventions, the Geneva Convention.
በሲቪሉ ላይ በቀጥታ እየደረሰ ያለው ጉዳት ከባድ ነው። ዓለም አቀፍ የሰብአዊ መብት ጥበቃ ሕጎች፣ የጄኔቫው የሰብአዊ መብት ጥበቃ ዓለም አቀፍ ስምምነት ሲቪሎች በውጊያ እንዳይጠመዱና ደህንነታቸው እንዲጠበቅ የሕክምና ተቋማትን፣ ትምህርት ቤቶችንና የውሃ ምንጭና ማደያ የመሳሰሉ የሲቪል መሰረተ ልማቶች በግጭት ጊዜ ከአደጋ መጠበቅ አለባቸው። ባለፉት 2 ሳምንታት ያየነው ግን በብዙ መቶች የሚቆጠሩ ሲቪሎች ለመቁሰል አደጋና ለህልፈት የተዳረጉበትን እንዲሁም ከ10 በላይ ሆስፒታሎች ለውድመት ሲጋለጡ ነው።
የአየር ድብደባን በነዋሪዎች ቀይ ላይ የሚያርፈውን ከባድ ጦር መሳሪያ ውርጅብኝና የጓዳ ስር ፈንጂዎች ጥቃት ጨምሮ ቁጥሩ የበዛ ሰው ለህልፈትና ለመቁሰል አደጋ እየተዳረገ ያለው በተለያዩ መንገዶች ነው ያሉት ጃኩሜት፣ ከዲር ኢዞር ውጊያውን ሸሽቶ የመጡ 13 አባላት የነበረው አንድ ቤተሰብ አስር አባላቱ ባየር ድብደባና በፍንጂ ያለቁበትን እጅግ ዘግናኝ አደጋም በምሳሌነት አንስተዋል። ከቅርብ ወራት ወዲህ አንጻራዊ መረጋጋት መታየቱ ለሰላም አንዳች ተስፋ ቢፈነጥቅም የቅርብ ጊዜው በንጹሐን ዜጎች ላይ እየደረሰ ያለውና ቀይ መስቀል መቋቋም ከሚቻል በላይ ያለው ግጭት ግን ያን እያንሰራራ የነበረ ተስፋ እንዳያጨልመው ስጋት አሳድሯል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 26 2009 ዓ.ም ምሽት ፕሮግራም ነው።
ሰሜን አሜሪካ ውስጥ የሚገኙ የፓርቲዎቻቸውን ድጋፍ ሰጪ መሰረቶች ለማጠናከር ይዘናል ባሉት ሐሳብ የመላ ኢትዮጵያ አንድነት ድርጅትና የሰማያዊ ፓርቲ መሪዎች ዩናይትድ ስቴትስ ውስጥ ይገኛሉ።
በምናገኘው እድል ሁሉ ይሄ በቋንቋ ላይ የተመሰረተ ፖለቲካ አያዛልቃትም። ቅድሚያ መሆን ያለበት ኢትዮጵያ ነው። ኢትዮጵያ መቅደም አለባት ብለን ነው ትግላችንን እያጠናከርን የምንታገለው።
በግድ 26 ዓመት ሙሉ የኢትዮጵያዊነት ስሜትና የአንድ ሀገር ስሜት ለመስበር ትስስሩን ለመስበር ለምን እንደሚጠቅም ባይገባል።
የመኢአድ ፕሬዚደንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው የሰማችኋቸው። ይመለሳሉ።
ያየሁት እና ያለፉት ህይወት በጣም ያሳዝናል። ምክንያቱም በህይወት ላይ ብዙ ፈተናዎች ያሳልፋለ፣ ብዙ ነገር እንታያለ። ግን እንደዚህ የሰህራ ጉዞ በጣም ምክንያቱም ከአንተ ጋር እየሳቀ እየበላ እየጠጣ የነበረ ልክ አንድ ቀን በኋላ ይሞታል። በመቆስ ነው፣ በአደጋ ነው፣ በጠም በውሃ ጥማት ነው፣ በብዙ ነገር ያው በቃ ይለያል። ወንድም ጓደኛ እንደሆነ ህትንትን ትለያለች የግድ በቃ
ከሀገር ቤት አንስቶ ሱዳን፣ ሊቢያ በረሃና ባህር አቋርጦ አውሮፓ ድረስ ሰንሰለት የፈጠረው የህገ ወጥ አሸጋጋሪዎች ድብቅ እጅ ብዙዎችን ለሞትና ለጉስቁልና ዳርጓል። ለምሽቱ ያዝነው ዝግጅት በችግሩ ቀለበት ውስጥ ከሚገኙት አንደበት ያስደምጠናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ቻድ ዩናይትድ ስቴትስ የጉዞ እገዳ ከጣለችባቸው አገሮች ዝርዝር ውስጥ ከተጨመረች ከሁለት ሳምንታት በኋላ እገዳው ስለምን እንደተጣለባት ጥያቄዎች እየተነሱ ነው። የጥያቄዎቹ መነሳት ለቻድ ምን የሚፈይደው ነገር ይኖር ይሆን? አዲሱ አበበ የሚያቀርበው የማርያማ ዲያሎ ዘገባ ምላሽ ይሰጣል።
ከክልላዊና ከዓለም አቀፍ ሸሪኮቿ ጋር በመሆን የምታካሄደው ጸረ ሽብርተኛነት እንቅስቃሴ እንደተጠበቀ ሆኖ ቻድ ዩናይትድ ስቴትስ የጉዞ እገዳ እጣለችባቸው አገሮች ዝርዝር ውስጥ መግባቷ እያነጋገረ ነው። ሬይመንድ ጊልፕን በዋሽንግተኑ የብሔራዊ መከላከያ ዩኒቨርሲቲ የአፍሪካ ስትራቴጂካዊ ጥናቶች ማዕከል ዲን ናቸው።
ቻድ ሃዝ ሃድ አ ሊደርሺፕ ሮል ኢን ዘ ማልቲናሽናል ጆይንት ታስክ ፎርስ።
ቻድ 700 ወታደሮችን በማሰማራት ለቻድ ሐይቅ ተፋሰስ አገሮች የጣምራ ግብረ ኃይል የመሪነት ሚና ስትጫወት የቆየች አገር ነች። አያሌ የአውሮፓና የአፍሪቃ አገሮች በመሯቸው የጸረ ሽብርተኛነት ዘመቻዎችም ተሳትፋለች። ቻድ የጂ5 ሳህል ፕሬዝደንትም ነች።
ቻድ እኮ ደግሞ አሉ ጊልፒን በማያያዝ ለይስሙላም ቢሆን የዩናይትድ ስቴትስ ሸሪክ ለመሆን ፈቃደኛ የሆነችና የምትችልም አገር ነች።
It's difficult to see what Chad did not do and Sudan did.
Chad ምን ስላላደረገች እገዳ እንደተጣለባትና ሱዳን ምን ስላደረገች ከእገዳ ዝርዝሩ እንዳመለጠች ለመገመት በጣም አስቸጋሪ ነው። ነገሩን ቆቅልሽም ነው። ስለ ቻድ ብቻም ሳይሆን በመላ አህጉሪቱ ላሉ አገሮች አስቸጋሪ ነው። በተለይ እንዲህ ወደ ዩናይትድ ስቴትስ በሚደረግ ጉዞ ማዕቀብ ወይም እገዳ ሲጣል መስፈርቱ ምንድን ነው? ዓለም አቀፍ ሸሪክ ሀገር ለመሆን ምንድን ነው መለኪያው የሚሉ ጥያቄዎችን ያጭራል።
ተንታኞች ደግሞ በአንዲት ሀገር ላይ የጉዞ እገዳ ሲጣል የሴኩሪቲ ወይም የደህንነት ጉዳይ ለሚያሳስባቸው መዋለ ንዋይ አፍሳሾች አሉታዊ መልእክት ያስተላልፋል ይላሉ። ብራያን ማኮሎ የቻድ መዋለ ንዋይ ምክር ቤት ምክትል ሊቀመንበር ናቸው። እገዳው ሊጣልባት 3 ቀን ሲቀረው ነበርና ከቻድ የተመለሱት። እዚያ ሀገር ውስጥ ያለው ስሜት አንድ ጓደኛ በጓደኛው ላይ ክህደት የፈጸመ አይነት ስሜት ነው ያለው ብለዋል። ነገሩ ግልጽ ስለሆነ ግን ትኩረቱ ወደ ሌላ መሆን አለበት ሲሉም ተናግረዋል።
The overall commercial and diplomatic relationship is strong and it's still predicated on
የንግዱና የዲፕሎማሲው አጠቃላይ ግንኙነት ጠንካራ ነው። ዩናይትድ ስቴትስ ከ20 ዓመታት በላይ በነበራት ግንኙነትም ወደፊት የሚታይ ይሆናል። በቅርቡ እኔ ወደ ውጭ ጉዳይ ሚኒስቴር ብቅ ብዬ እንዳየሁት እገዳውን ለማንሳት መደረግ ያለባቸውን ሁሉ እያደረጉ ናቸው። እርግጥ ነው አንዳንድ እንደ ሰብአዊ መብት ጥበቃንና የጸጥታ ይዞታ ሁኔታዎችን እግምት ውስጥ ያስገባሉ።
ማኮሎ ባለፈው ወር ፓሪስ ውስጥ በተካሄደው አዲሱ የ2017-2021 የቻድ ብሔራዊ የልማት ዕቅድ ምስረታ ላይም ተገኝተው ነበር።
They're looking to seriously increase a lot of economic activity, the business climate.
አያሌ ኢኮኖሚያዊ እንቅስቃሴዎችን ለመጨመር የንግድ ዘርፉን ምቹ ለማድረግና የአካባቢውን ተጨባጭ ሁኔታም ለማሻሻል ከልብ እያሰቡበት ነው።
ይህ ሁሉ ከተደረገ በኋላ በእገዳው ላይ የሚኖረው አንደምታ ምን ይሆናል? ብዙዎች የሚያነሱት ጥያቄ ነው። እገዳውን አስመልክቶ ዋይት ሃውስ የተጠቀመበት ቋንቋ ቻድ ተቃሚና በጸረ ሽብርተኛነቷም ዋጋ የሚሰጣት ሸሪክ አገር ነችልና ዳሩ ምን ያደርጋል ለህዝቦች ደህንነት የሚጠቅሙና ከሽብርተኛነት ጋር የተያያዙ መረጃዎችን በበቂ ሁኔታ አታጋራም ብሎ በዚህ ምክንያት ይላል ሲያጠቃልል የቢ1 እና የቢ2 ቪዛ ያላቸው የቻድ ዜጎች ወደ ዩናይትድ ስቴትስ እንዳይገቡ ታግደዋል። 4 ነጥብ።
የዕለቱን አብይ ርዕስ ነበር ያደመጥነው። ወደ ትንታኔው መጽሔት እንሻገራለን።
በጥቅምት አጋማሽ ድጋሚ ፕሬዝደንታዊ ምርጫ በሚከናወንባት ኬንያ የፖለቲካ ትኩሳቶች ተሟሙቀዋል። የቀደመውንና በኬንያ ጠቅላይ ፍርድ ቤት ውድቅ የተደረገውን ምርጫ ያከናወኑ የምርጫ ቦርዱ ባለስልጣናት ከስራቸው ይነሱ ሲሉ የተቃዋሚ ፓርቲ ደጋፊዎች ዛሬ በብዙ ከተሞች ሰልፍ ወጥተዋል። ኬንያ የሚገኙት ሪፖርተሮቻችን መሐመድ ዩሱፍ ከናይሮቢ፣ ጂል ክሬግ ከኪሱሙ ያጠናቀሯቸውን ዘገባዎች ሄኖክ ሰማግዜር አቀናጅቶ ያቀርባቸዋል።
ገዢው ጁብሊ ፓርቲን የሚደግፉ ከተቃዋሚው ፓርቲ ደጋፊዎች ጋር ዛሬ በማዕከላዊ ናይሮቢ ተጋጭተዋል። በከተማይቱ የንግድ እንቅስቃሴን የገቱ ተቃውሞዎች መካሄዳቸው የገዢው ፓርቲ ጁብሊን ደጋፊዎች አላስደሰተም።
ሰላማዊ የሆነ ስብሰባ አካሂደናል። ድንጋይ የወረወሩት እነርሱ ናቸው። እርስ በርስ መከባበር ይገባናል።
የተቃዋሚ ፓርቲ ደጋፊ የሆነ አንድ ሰው ደግሞ የጁብሊ ደጋፊዎች ሰላማዊ ሰልፉን ለማወክ ሲንቀሳቀሱ ነበር ይላል።
በአውቶቡስ ጭነው ያመጧቸው ነጋዴዎች ናቸው ሰላማዊ ሰልፉን የበጠበጡትና ድብድቡን የጀመሩት። ተገቢ ያልሆነ እርምጃ ነው።
የተቃዋሚ ፓርቲው እጩ ራይላ ኦዲንጋ የትውልድ ስፍራ የሆነችውና በስፋት የሚደገፉባት ኪሱሙ ከተማ በሁከት ስትታመስ ውላለች። በሺዎች የተቆጠሩ ሰልፈኞች መንገዶችን ዘግተው እሳት በማቀጣጠል ሲቃወሙና ድንጋይ ሲወረውሩ ውለዋል። የንግድ እንቅስቃሴ በከተማይቱ ቀጥ ብሎ ቆሞ ታይቷል። የፖሊስ ባልደረቦች በአንዳንድ አካባቢዎች በዝርፊያ ሥራ የተሰማሩ ሰልፈኞችን ለማስቆም አስለቃሽ ጋዝ ሲተኩሱና አንዳንዶችም በቁጥጥር ስር ሲያውሉ ታይቷል። የኬንያ ጠቅላይ ፍርድ ቤት በነሐሴ ወር የተካሄደውንና ፕሬዚዳንት ኡሁሩ ኬንያታ ያሸነፉበትን የፕሬዚዳንታዊ ምርጫ ጥቅስ ማጭበርበር የታየበት ነው ሲል ውድቅ በማድረግ በጥቅምት አጋማሽ ምርጫው በድጋሚ እንዲካሄድ መወሰኑ ይታወሳል። ዛሬ በናይሮቢ በተካሄደው ትዕይንተ ሕዝብ የኪሱሙ አውራጃ ሴቶች ወኪል ሮዛ ባዩ ተገኝተው ነበር። አካባቢው በአድማ በታኝ ፖሊስ ከፍተኛ ጥበቃ ነበር የዋለው።
We are here to demonstrate peacefully to show our displeasure with the flawless with which I be.
እዚህ ተገኘነው በሰላማዊ መልኩ ድምጻችንን ለማሰማት ነው። በተለይ በመርጫ ቦርዱ ስራ የተሰማንን የመረረ ሐዘን ለመግለጽና ተቋሙ የማስተካከያ እርምጃ እንዲወስድ ለመጠየቅ ተሰባስበናል። አሰራሩ ሳይሻሻል ወደ ምርጫው መግባት ፋይዳ የለውም ብለን እናስባለን።
የምርጫ ቦርዱ ባለስልጣናት ያጠፋ ነው የለም ሲሉ ከሐላፊነት ስራቸው በፈቃዳቸው የመልቀቅ ፍላጎት እንደሌላቸው አስረድተዋል። ገዢው ጁብሊ ፓርቲ የምርጫ ህጉን የሚቀይር ሐሳብም አቅርቧል። የድምጽ ቆጠራውን ውጤት በኤሌክትሮኒክስ ማስተላለፊያ ከመገናኘት ይልቅ እንደቀድሞው በሰው እጅ ተቆጥሮ እንዲተላለፍ የሚል ሐሳብም ቀርቧል። የምርጫ ቦርዱ ሰብሳቢ ከስራ ኃላፊነታቸው ራሳቸውን ቢያነሱ ወይም ቢያገሉም አለበለዚያም ቢታመሙም የምርጫ ኮሚሽኑ አሸናፊውን እንዲያውጅ የሚያስችል ስልጣን እስከ መስጠት ይደርሳል የህግ ማሻሻያው። እነዚህ ለውጦች በተግባር ከዋሉ በጥቅምት ወር ምርጫውን ለማካሄድ አይቻልም ይላሉ የምርጫው ቦርድ ሰብሳቢ ዋፉላ ቺቡካቲ።
የህግ ማሻሻያው አሁን ያዝነውን ስራ ከመሰረቱ ይቀይረዋል። በቀሩት ጥቂት ቀናት ምርጫ ለማካሄድ ያለምንም አዲስ አሰራር ዝግጁ መሆናችንን ስገልጽ፣ ለውጥ ካለ ግን ኃላፊነታችንን በአግባቡ መወጣት አንችልም።
የህግ ባለሙያዎች እንደሚሉት ከሆነ በኬንያ በጥቅምት ወር አጋማሽ ምርጫ ማድረግ ካልተቻለ ህገ መንግስታዊ ቀውስ ሊከሰት ይችላል። ሆኖም በዚህ ሂደት ውስጥ በስልጣን ላይ ያሉት ኡሁሩ ኬንያታ በኃላፊነታቸው የሚቆዩ መሆኑን የሀገሪቱ ጠቅላይ አቃቢ ህግ አስታውቀዋል።
የዓለም የጤና ድርጅት ባንግላዴሽ ውስጥ የተነሳውን ኮሌራ ለመከላከል ለ900,000 ሰው የሚበቃ ክትባት ልኳል። ክትባቱ የተላከው ቀደም ሲል የመን ውስጥ ለተከሰተው ግዙፍ የኮሌራ ወረርሽኝ የዓለሙ ድርጅት ፈጣን ምላሽ መስጠት እንደነበረበት መገለጹን ተከትሎ ነው። የዓለም የጤና ድርጅት WHO እንደ አውሮፓውያን አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ ኮሌራን ጨርሶ ለማጥፋት ቃል ገብቷል። ለአሜሪካ ድምጽ ካሮል ፒርሰን ዘግባለች። ሶሎሞን ክፍሌ ያቀርበዋል።
በየመን ንጹህ የመጠጥ ውሃና አገልግሎት የሚሰጡ የሕክምና ማዕከሎች ከፍተኛ እጥረት አለ። እዚያች አገር ውስጥ ከግማሽ ሚሊዮን በላይ ሰዎች በኮሌራ በሽታ ይሰቃያሉ። የያዝነው የአውሮፓውያኑ ዓመት 2017 ከመገባደዱ በፊት ደግሞ ቁጥራቸው ወደ 1 ሚሊዮን ከፍ እንደሚል ተፈርቷል። በዓለም ደረጃ ካየነው 100,000 ሰዎች በኮሌራ በሽታ በየዓመቱ ይሞታሉ። አሁን የጤና ጥበቃ ሠራተኞች ስጋት ቀጣዩ ግዙፍ የኮሌራ ወረርሽኝ ባንግላዴሽ ውስጥ በሚገኘው ሮሂንግያ ካምፕ ይሆናል የሚል ነው። ዶክተር አሜሽ አዳልጃ በጆንስ ሆፕኪንስ ዩኒቨርሲቲ የጤና ጥበቃ ማዕከል የተላላፊ በሽታዎች ጉዳይ ባለሙያ ናቸው። የዓለም የጤና ድርጅት ኮሌራን እንደ አውሮፓውያን ዘመን አቆጣጠር እስከ 2030 ዓመተ ምህረት ድረስ ባለው ጊዜ ውስጥ ጨርሶ ለማጥፋት የገባውን ቃል በተመለከተ አስተያየት ሰጥተዋል።
እንደ ፈንጣጣ ሁሉ ኮሌራን ሙሉ በሙሉ ጨርሶ ከዓለም ለማጥፋት አይቻልም። ነገር ግን በዩናይትድ ስቴትስና በተቀረው የሰሜን አሜሪካ እንደተደረገው በባንግላዴሽና በየመንም ብዙ ጊዜ እንዳይከሰት ማድረግ እንችላለን።
ኮሌራ በባክቴሪያ አማካይነት የሚመጣ በሽታ ነው። ባክቴሪያዎቹ የሚኖሩትም በባህር ዳርቻዎችና በቁሻሻ በተበከሉ ወንዞች ውስጥ ነው። ውሃው በቂ መድኃኒት በማያገኝበት ቦታና ጽዳታቸው በማይጠበቅ ሽንት ቤቶችም በብዛት ይሰራጫል። የኮሌራ በሽታ የተበከለ ምግብ በመብላትና ውሃውን በመጠጣትም ሊመጣ ይችላል። የጤናና የምግብ ባለሙያው ጄሲ ሃርትነስ ሴቭ ዘ ችልድረን በተባለው የሕፃናት መርጃ ድርጅት ውስጥ ይሠራሉ። ሰብአዊ ድርጅቱ በየመን የሕዝቦችን ሥቃይ ለመታደግ እየሠራ ይገኛል።
በኮሌራ በሽታ የታመመ ሕፃን የመብላት ፍላጎቱ ፈጽሞ ይጠፋል። ስለሚያስቀምጣቸውም በሰውነታቸው ውስጥ ያለው ፈሳሽ ያልቃል፣ ክብደታቸውም ይቀንሳል። በዚህ ሁኔታ እየተዳከሙ በሄዱ ቁጥር ለሌሎች በሽታዎችም ይጋለጣሉ።
ማንም ሰው በኮሌራ ሊጠቃ ይችላል። ሕፃናት፣ ነፍሰ ጡሮችና በዕድሜ የገፉ ሰዎች ግን ይበልጥ ይጠቃሉ። እንዲያም ሆኖ የኮሌራ በሽታን ለማከም አደጋችና ከወጪም አንጻር ውድ አይደለም ይላሉ የሴቭ ዘ ቺልድረን ድርጅቱ ባለሙያ ጄሲ ሃርትነስ።
It actually is really simple if you can catch it early and you can provide hydration.
ፈጥኖ ከተደረሰበትማ እንዲያውም በቀላሉ ማዳን ይቻላል። በበሽታው በቅርቡ ለተጠቁ ሰዎችም የሰውነታቸው ፈሳሽ ተሟጦ ከመአለቁ በፊት መድረስ ይቻላል። ያ ሲሆንም ህመሙ አይጠናባቸውም ከጠናባቸው በኋላ ነው ህክምናውን አስቸጋሪ የሚያደርገው።
ኮሌራን ለመከላከል ቁልፉ ጽዳት መጠበቅ ነው። ነገር ግን በጎርፍዋ በተመቱ አካባቢዎች ወይም ሌሎች የተፈጥሮ አደጋዎች እንዲሁም ሰው ሰራሽ ጦርነቶች ባሉባቸው ስፍራዎች አስቸጋሪ ሊሆን ይችላል። ስደተኞች በስተው በተጨናነቁ መጠለያ ካምፖች ውስጥ ጽዳት መጠበቁም በጣም ከባድ ነው። በተለይ እዳሪን የመሳሰሉ በመጠለያው አካባቢ የሚቆለሉ ቆሻሻዎች ኮሌራን ያስፋፋሉ። እናም እንደ ሴቭ ዘ ቺልድረን ያሉ የረድኤት ድርጅቶች እርዳታ ከመስጠት በተጨማሪ የመጸዳጃ ስፍራዎችን ለመገንባትም ሲጥሩ ይታያል። በWHO ገለጻ መሰረት በዓለማችን በጠቅላላው 2 ቢሊዮን ሰዎች ንጹህ የመጠጥ ውሃ አያገኙም። በዚህ ምክንያት ለኮሌራ ተጋላጮች ናቸው። አሁን ክትባቱ የኮሌራን ስርጭት ሊከላከል ይችላል፣ ነገር ግን ይላሉ ዶክተር አዳልጃ፣ ነገር ግን ደሃ ሀገሮች ውስጥ ንጽህናን ለመጠበቅ የሚያስችሉ መዋቅሮችን መዘርጋት ኮሌራን ለአንዴና ለመጨረሻ ጊዜ ለመከላከል ይቻላል።
ድህነት ለአንዳንዶቹ አገሮች በመሠረቱ ፈጽሞ ሊወጡት የማይችሉት አይነት ችግር ነው።
በአሁኑ ወቅት በዓለማችን ውስጥ 47 አገሮች በኮሌራ ተጠቅተዋል። ሁኔታው ደግሞ ይበልጥ እየተባባሰ የሚሄድበት ምክንያት ግጭቶች ስላሉ፣ የአየር ለውጥ በመከሰቱና የዓለማችን ሕዝብ ቁጥር እያደገ በመምጣቱ መሆኑን WHO ያስረዳል።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን 3 ሰዓት ከ37 ደቂቃ ሌል ነው። ወደ ሁለተኛው አጋማሽ ከ27 ይቅርታ ቸኩያለሁ ለመውጣት ማለት ነው። ወደ ሁለተኛው አጋማሽ እንሻገራለን።
ሰሜን አሜሪካ ውስጥ የሚገኙ የፓርቲዎቻቸውን ድጋፍ ሰጪ መሰረቶች ለማጠናከር ይዘናል ባሉት ሐሳብ የመላ ኢትዮጵያ አንድነት ድርጅትና የሰማያዊ ፓርቲ መሪዎች ዩናይትድ ስቴትስ ውስጥ ይገኛሉ። የመኢአድ ፕሬዚዳንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በአሜሪካ ድምፅ የቴሌቪዥን ስቱዲዮ ተገኝተው ባደረጉት ቃለ ምልልስ በ2010 ዓመተ ምህረት እና ከዚያም በኋላ የተጠናከረ ሰላማዊ ትግል ለማድረግ ሁሉን አቀፍ ድጋፍ ለማግኘት እንደሚንቀሳቀሱና በኢትዮጵያ ያለውን የሰብአዊ መብቶች ይዞታ አስመልክቶ የኢትዮጵያ ወዳጆች ካሏቸው ወገኖች ከዩናይትድ ስቴትስ ኮንግረስ ከህግ መምሪያውና ከህግ መወሰኛ ምክር ቤቱ አባላት ጋር ቀጠሮ ይዘው እንደሚነጋገሩ አመልክተዋል። ኦሮሚያና በሶማሌ እንዲሁም በኦሮሚያና በደቡብ ክልሎች አዋሳኝ ቀበሌዎች እየታዩ ያሉትን የግጭቶችና የጥቃቶች ሁኔታዎች የጎሳ ፌዴራሊዝም ውጤት ናቸው ብለዋቸዋል። ሁለቱም የተቃዋሚ ፓርቲዎች መሪዎች ከዶክተር በዛብህ እንነሳ።
እኛ በሰላማዊ ትግል የምንታገለው አብዛኞቻችን የጎሳ ፖለቲካ፣ በቋንቋ ላይ የተመሰረተ ፖለቲካ ለኢትዮጵያ አያዛልቃትም፣ ወደ ሌላ ችግር ይወስዳታል እያልን ላለፉት 25 ዓመታት ይህንኑ እየደጋገምን ላለው መንግስት ስናስረዳ ቆይተናል። እና አሁን የሚታዩት ችግሮች በከፍተኛ ደረጃ ለምሳሌ በሶማሌ ክልልና በኦሮሚያ ክልል አካባቢ የሚታዩት ችግሮች የዚህ በጎሳ ላይ የተመሰረተ የፖለቲካ ትግል ማለትም ቋንቋ ላይ የተመሰረተ ያስነሳው ችግር ነው ብለን ፓርቲያችን ይገምታል። እና በየጊዜው በየፕሬስ ኮንፈረንሱ በምናገኘው እድል ሁሉ ይሄ በቋንቋ ላይ የተመሰረተ ፖለቲካ አያዛልቃትም፣ ምክንያቱም ማስቀደም ያለብን በአጠቃላይ የኢትዮጵያን የብሔረሰቦችን ብቻ ሳይሆን ብሔረሰቦች እንዳሉ ሆነው ቅድሚያ መሆን ያለበት ኢትዮጵያ ነው፣ ኢትዮጵያ መቅደም አለባት ብለን ነው ትግላችንን እያጠናከርን የምንታገለው።
በግድ 26 ዓመት ሙሉ ያንን ቦንድ ኢትዮጵያዊነት ስሜትና ያንድ ሀገር ስሜት ለመስበር የተደረገው
ትስስሩን ማለት ነው።
አዎ ትስስሩን ለመስበር ለምን እንደሚጠቅም ባይገባኝም ማለት ያንድ ሀገር ሰው ሆነን ወንድማማች ሆነን እንዲህ መስራት ለምን እንዳስፈልጋ እስካሁን ድረስ ባይገባኝም እንግዲህ ሰርቶ በግድ ነው የመጣው።
እናንተ የፖለቲካ ፓርቲዎች መሪዎች ናችሁ፣ የፖለቲካ ሰዎች ናችሁና ላይገባችሁ አይችልም። የራሳችሁ ትንታኔ ሊኖር ይችላል እንጂ ምናልባት ያንን መናገር ትፈልጋላችሁ አትፈልጉም፣ ያ አንድ ጥያቄ ነው። ነገር ግን አንድ
ጣሊያን ቢያደርገው ይሄ ይገባኛል፣ ወይ ቱርክ ቢያደርገው፣ ወይ ሰንበዴ ቢያደርገው፣ ወንድም ሲያደርገው ግን ነው
የሚነሱ ጥያቄዎች አሉ። በአንዳንድ አካባቢዎች ለምሳሌ ሶማሌ ክልል ውስጥ ልዩ ፖሊስ የሚባል ኃይል አለ። የዚህ ኃይል አደረጃጀት ምን እንደሆነ፣ በማን እንደሚታዘዝ፣ ለምን እንዳስፈለገ እንደዚህ አይነት ልዩ ፖሊስ ብዙ ማብራሪያ አልተሰጠንም። ህገ መንግስታዊ አይደለም የሚሉም አሉ። በአንዳንድ በኩል ደግሞ አደረጃጀቱ ይሄ ልዩ ፖሊስ ላይ የሚነሱ በጣም ብዙ ወቀሳዎች አሉ፣ ሰብአዊ መብቶች ጋር የተያያዙ። በእርግጥ የክልሉ ባለስልጣናት ይቃወማሉ እንደዚህ አይነቶችን፣ እርምጃዎችን ተወስደዋል ሲባሉ አልገባም ይላሉ። በዚያ ላይ ለወራት እንደዚህ አይነት ግጭት ከሐምሌ ጀምሮ ነው አሁን የሚባለው በሁለቱ ክልሎች አካባቢ የነበረው ሲካሄዱ እነዛ ግጭቶች፣ ፌዴራል መንግስቱ ምን ይሰራል? ለምንድን ነው ዝም ብሎ የሚያየው እንደዚህ አይነት ሁኔታዎችን የሚሉ ጥያቄዎችን የሚያነሱ አሉ። እና ይሄ ሁኔታ በእርግጥ የአደረጃጀት ችግር ብቻ ነው የክልሎች ወይም ደግሞ የዘር አደረጃጀት የጎሳ አደረጃጀት ችግር ብቻ ነው ወይስ ደግሞ ሌላ እኛ የማይታየን ወይም ደግሞ በፖለቲካ ፓርቲ ደረጃ እናንተ ተቃዋሚዎችም ስለሆናችሁ ልታዩ የምትችሉት ለህዝብ ልትገልጡ የምትችሉት ምስጢር አለ ከባለስልጣናቱ የማንሰማው ነገር? ይህን ማለት ነው።
ጥሩ ገብቶኛል። አንድ ሲስተም ላይ እኮ ህገወጥም የሆን ህጋዊ ሲስተም ላይ አንድ ድርጅት ወይም አንድ አካል ኢንሲስት ሲያደርግ የሙጥኝ ሲል እዛ ላይ የሚያገኘው ጥቅም አለ። ለምሳሌ ወታደሩ እንደፈለገው ማዘዝ ይችላል፣ ደህንነቱ እንደፈለገው ማዘዝ ይችላል፣ ገንዘቡ እንደፈለገው ማውጣት ይችላል። ሲስተም ስርዓት ሲሆን ግን ያንቀዋል፣ አይቻልም ይለዋል። የፈለገው ትልቅ ሰው ወይ ትንሽ ሰው በመጠን ስርዓት ኢን ሂውማን ነው ወይም የሰውነት ኤለመንቱን ይተዋል። በተቀመጠለት አካሄድ መሰረት ነው የሚፈቅደው። ወታደር ይሄን ምታ ሲባል ዝም ብሎ አይመታም፣ በተቀመጠው መሰረት ያደርገዋል። መነሻ ላይ የነገርኩህ ኢህአዴግ ለምንድን ነው የማይዋሃደው? ለምንድን ነው አጋር ፓርቲ ምናምን እያለ በዞ በኋላ ካነሳው ስለ ምርጫ ቦርድም ስናነሳ እንገልጸዋለን። የማይጠይቃቸው የሀገሪቱን ራሳቸው ያወጡትን የምርጫ ህግ የማያከብሩ ህገ መንግስቱ ተቀዳ የተባለው የምርጫ ህግ የማያከብሩ አደረጃጀቶች አሉ። ያ የሚጠቅመው የህወሀትን የበላይነት ለማስጠበቅ ነው፣ ክሊርሊ የሚታየው ማለት ነው። ስለዚህ እነዛ ሰዎች ለምን እንዲህ ያደርጋሉ ብቻ አይደለም ተጠያቂም ነው። ከዚህ በፊት የሰኔ አንድ ሰማዕታትን ስናከብር 12ኛ ዓመት ከመያድ ጋር በሰፊ ቅርብ የነበረው ተጠያቂነት ከሌለ ግድያ ይቆም ነው። ለ1997 ለሞቱ ሰዎች ማን ተጠየቀ? የትኛው ወታደር አካውንት ብሎ ሆነ? የትኛው ተኩሰ ግደል ያለ ሰው አካውንት ብሎ ሆነ ተጠየቀ? ማንም አልተጠየቀ። ከዛ በኋላም ባሉ እስካሁን እስከ 2008 ድረስ ያሉት ህገወጥ ግድያዎች ማንም ተጠያቂ ወደፊትም አይቆም። ስለዚህ እዚህ ክልል አሁን ማን ያዘዛቸው ምናምን ብቻ አይደለም ለሞታቸው ተጠያቂ ነው። አይግለጠው እንጂ እንደዚህ ተሸፍኖ አይቀርም። ሁሉ ጊዜ ለነዛ ለዛ ነፍስ ለጠፋው ነፍስ ተጠያቂ የሆኑ ሰዎች አሉ። አዘዘዋል፣ አስገድለዋል፣ አድርገዋል። ስለዚህ ለመመለስ ለአገዛዝ እንዲመች ትግል የሚያስፈልገው አገዛዝ ስለሆነ ነው አይደል? ለአገዛዝ እንዲመች የስቴት የሀገር ማሽኔሽኖችን እንደፈለገው ለመጠቀም እንዲመቸው
ተቋማቱን
አዎ፣ ምንም አይነት ነጻነት ያለው ተቋም እንዳይኖር ነው የሚል ማለት ነው። ገንዘብ ሲወጣ ነው ትእዛዝ፣ የማንኛውም ነገር ሲወጣ ነው። ይሄ ለምሳሌ የደህንነት ስትባል እኮ የኢትዮጵያ ደህንነት ይሰማሃል? አትሊስት ለኛ እዛ ላለን ሰዎች የኢትዮጵያ ደህንነት እንትን አይሰማ ነው፣ ፓርቲውን የሚጠብቅ ነው። ስለዚህ ይሄንን ለማድረግ የግድ እንትኑን ማጥፋት ነበረበት። አሁንም እንዳልከው እንደ ፓርቲም ደስ ነው የምናደርገው። ግልጽ የሆነ ተጠያቂነት በክልሎች መካከል እና በፌዴራል መንግስቱ የለም።
የፌዴራል መንግስቱን ድርሻስ እንዴት ነው የምትመለከቱት በዚህ አለመግባባት ውስጥ? በደቡብና በኦሮሚያ በኦሮሚያና በሶማሌ ክልሎች መካከል ያለው እዚህ ጋር ክልሎቹም ጭምር ገብተው የክልል ባለስልጣናትም እየተጨቃጨቁ ናቸው እርስ በራሳቸው የምናያቸው።
መቼስ እሺ፣ እኛ ጋር ብዙ ነገር ሾው ነው። አሁን ፌዴራል ስርዓት ነው ብሎ ራሱ አፍን ሞልቶ መናገር የሚቻል አይመስለኝም። ምክንያቱም በአንዳንድ ሁኔታዎች ጥርንፍ ያለ አህዳዊ ስርዓት ይመስልበትም አለ። እነዛ እንደ ክፍለ ሀገር አስተዳዳሪ እዛ ቁጭ ቁጭ በሉ እንጂ በራሳቸው ምንም ማድረግ የማይችሉበት የራሳቸው የሶርስ ኦፍ ፓወር የሌላቸው
የራሳቸው ስልጣን የሌላቸው
ያው የስልጣን ምንጭ የሚባሉት ነገር የራሳቸው
የተጠናከረ ማዕከላዊነትና ስልጣን ከላይ ወደታች የሚወርድበት ለማለት ነው።
ለምሳሌ በእርዳታ የሚኖሩ ክልሎች በእርዳታ የሚኖሩ ክልሎችን የሚያስተዳድሩ አለቃዎች ወይም ፕሬዚዳንቶች ሙሉ ስልጣን አላቸው ማለት አይቻልም። ምክንያቱም ገንዘብ ከላይ ወደ ታች ነው የሚሄደው፣ ሚዲያ የራሳቸው የላቸውም። ስለዚህ እሱን ሁሉ ጊዜም ከአእምሯችን ማውጣት የለብንም። የራሱ ኦቶኖመስ ይሄ ሙሉ ስልጣን ያለው ሊሆን የሚችለው የስልጣን ምንጮቹ ከሱ ከህዝቡ የሚመነጩ ሲሆኑ ነው። ሁለተኛውና ዋናው ነገር ግን የሚመስለኝ እኔ ባለስልጣኑ ለህዝብ ተጠያቂ የሚሆነው ህዝብ ሲመርጠው ነው። ከላይ ያስቀመጠው ከሆነ ያስቀመጠውን ሰው ነው የሚፈራው እንጂ ህዝብን አይፈራም። ስለዚህ ማንኛውንም የሚታዘዘውን ነገር ያደርጋል። እንዲያደርግ አናምነውም፣ እውነት ለመናገር አናምነውም። የመጣበት መንገድ ነው እንዳይታመን የሚያደርገው። ስለዚህ በነዛ መካከል የሚደረጉት አሁን እንዲህ ተደረገ እንደዛ አለ፣ የአማራው ክልል ሰውዬ እንደዚህ አለ፣ የኦሮሚያው እንዲህ አለ ምናምን፣ ሁሉም ምንጫቸው መስመራቸው አንድ ነው። ያው የዛው ያገዛዙ አካል ናቸው። ውጤታቸውም ተመሳሳይ ነው ከዋናዎች ጋር።
ሰላም ሊኖር የሚችለው እሱ ራሱ ሰላም የሚፈጠርበትን መንገድ ሲፈጥር ብቻ ነው እንጂ ሰላም በፍላጎት የሚመጣ ነገር አይደለም። ሰላም ደግሞ እንዲፈጠር ከተፈለገ አሁን ኢንቨስትመንት ይላል። ያ ኢንቨስትመንት ኢትዮጵያ ውስጥ ለመምጣት እኮ የሚችለው ሰላም ሲኖር ብቻ ነው። ያንን ለመፍጠር ደግሞ ዴሞክራሲ መፈጠር አለበት፣ እውነተኛ ምርጫ መሆን አለበት፣ ህዝብ የመረጠው መንግስት መሆን አለበት። ሰማያዊ ፓርቲም ሆነ የመላው ኢትዮጵያ አንድነት ድርጅት እያልን ያለነው አንድ ነገር ብቻ ነው። ያም በካርድ ህዝብ የመረጠው የኢትዮጵያን ህዝብ ይምራ ነው። በጉልበት በጥይት ሳይሆን በሰላማዊ መንገድ ተወዳድረን ህዝቡ የሚፈልገው መርጦ ያ እሱ የሚፈልገው ይምራው ብቻ ነው። ይሄ ሌላ ነገር የለም።
መቼም እናንተ ለውድድርም ስትዘጋጁ ተቃዋሚ ፓርቲዎችም ስትሆኑ ህዝብ ይደግፈናል፣ ህዝብ ከኛ ጀርባ ነው ያለው፣ እንደውም ኢህአደግን ሳይሆን እኛን ነው ህዝብ የሚደግፈን እያላችሁ ነው በየአጋጣሚው የምትናገሩት። ብቻ ያቺ ቀን ትምጣ፣ በኃይል ሳይሆን በድምፅ ሰው የሚወስንበት ቀን ትምጣ እንጂ እያላችሁ ነው የምትናገሩት ሁልጊዜ። እንዲህ አይነት ችግሮች በሚፈጠሩበት ጊዜ የእኛ ኃላፊነት ነው ይሄ የምንለው ህዝብ ነው ለዚህ ጉዳት እየተዳረገ ያለው ብላችሁ ኃላፊነት ወስዳችሁ ተነሳሽነት ኖሯችሁ የራሳችሁን ጥናት ምርመራ ታደርጋላችሁ? የት ጋር ነው ችግር ያለው? እውነት ሀቅን የማግኘት ጥረት ታደርጋላችሁ? በኮሚቴም ደረጃ ይሁን ምሁራንን አሰባስባችሁም ይሁን ኃላፊነትና ተነሳሽነት ኖሯችሁ ታጣራሏችሁ ወይ እንደዚህ አይነት ሁኔታ?
በነገው ምሽት ይቀጥላል ውይይታችን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያውያንና የኤርትራውያን ፍልሰተኞች መከራ በሊቢያ።
ከሀገር ቤት ተነስቶ ሱዳን፣ ሊቢያ፣ በረሃና ባህር አውሮፓ ድረስ ሰንሰለት የፈጠረው የህገ ወጥ አሸጋጋሪዎች ድብቅ እጅ ብዙዎችን ለሞትና ለጉስቁልና ዳርጓል። ሴቶች፣ ህጻናት፣ ወጣቶች በረሃ ውስጥ በውሃ ጥምና ረሃብ ህይወታቸውን ያጣሉ። ሴቶች ይደፈራሉ፣ ላልፈለጉት እርግዝና ይዳረጋሉ። በሊቢያ እስር ቤቶችና በየጎዳናው በስቃይ ላይ የሚገኙ በርካታ መሆናቸውን ገልጸውልናል። ተከታዩ የአበባየው ገበያው ዘገባ ሙሉውን ታሪክ ይዟል።
ባህርና በረሃ አቋርጠው ከ15 ቀን እስከ አንድ ወር የሚወስድ እግር ጉዞ አድርገው ከውሃ ጥም ሞትና ጉስቁልና ተርፈው ከምስራቅ አፍሪካ ፍልሰተኞች ሊቢያ ይገባሉ። የሜዲትራኒያን ባህር በማቋረጥ ጣሊያን፣ ሲፕረስ፣ ግሪክና ስፔን ለመጓዝ በሚደረግ ዝግጅት ፍልሰተኞቹ አብዛኛውን ጊዜያቸውን የሚወስደው የሊቢያ ቆይታቸው ነው። ወራት፣ አመታት ከምስራቅ አፍሪካ ተነስተው አውሮፓ ለመድረስ በሱዳን በሰሃራ በረሃ ከዚያም ሊቢያ የሚደርሱ ፍልሰተኞች ቁጥር ከዓመት ዓመት መጨመሩን የሰብአዊ መብት ድርጅቶች መረጃዎች ይጠቁማሉ። እንደ አውሮፓ አቆጣጠር ከ2014 ጀምሮ ከ600,000 በላይ ፍልሰተኞች ከምስራቅ አፍሪካ ተነስተው ሊቢያ ዳርቻ ደርሰዋል። ፍልሰተኞቹ በተለይም ኤርትራና ኢትዮጵያ፣ ሶማሊያ በተለያየ መንገድ ሱዳን ከገቡ በኋላ ሊቢያ ለመድረስ ከ10 እስከ 15 ቀን የመኪናና የእግር መንገድን አቋርጠው ነው። በመንገድ ላይ ከሚገጥማቸው ዘራፊ፣ ከውሃ ጥምና በረሃድ ነው በህገ ወጥ አሸጋጋሪዎች ሊቢያ የሚደርሱት።
ሱዳን እስከ ህዱድ ዶብ የሊቢያ ዶብ እስከምትደርስ ቢያንስ 5 ቀን ምናምን ይወስድብሃል። ዶብን ቆርጠህ እስከ ሊቢያ ልትገባ ደግሞ 4 ቀን ምናምን ቢያንስ። ትንሽ ችግር የሚደርስብህ ውሃ፣ የውሃ እጥረት በዛ ላይ ጥማት፣ ረሃብም አለ።
ሰሃራ በረሃ እንዴት ነው የምትገልጸው?
በጣም በጣም መጥፎ ነው። በጣም አስከፊ፣ በጣም መጥፎ የመጨረሻ መጥፎ ነው። እንኳን አውሮፓ ሀገሬ እንድመለስ ነው ያልኩት። ምክንያቱም ያየሁት እና ያለፍኩት ህይወት በጣም ያሳዝናል። ምክንያቱም በህይወት ላይ ብዙ ፈተናዎች አሳልፋለሁ፣ ብዙ ነገር እንታያለን። ግን እንደዚህ የሰህራ ጉዞ በጣም ምክንያቱም ከአንተ ጋር እየሳቀ እየበላ እየጠጣ ነበረ። ልክ አንድ ቀን በኋላ ይሞታል። በሞቆት ነው፣ በአደጋ ነው፣ በጣም በውሃ ጥማት ነው፣ በብዙ ነገር ያው በቃ ይለያል። ወንድም ጓደኛ እንደሆነ ህግንትን ትለያለች የግድ በቃ በጣም አስከፊ ነው። በዛ ላይ ደግሞ ሰሃራ አንዳንዴ ማኪናዎች ይጠፋሉ፣ መንገድ ይጠፋቸዋል። ባትሪ ጨርሳቸው ሞባይላቸው ጂፒኤስ የሚባላላቸው ይዘት የሚንቀሳቀሱት ሞባይሎችም አላቸው ቶሪያ የሚባላላቸው የሚንቀሳቀሱት እሱ ሲጠፋቸው ባትሪ ድንጋይ ሲጨርሳቸው በቃ መንገድ ይጠፋቸዋል። አንዳንዴ ብዙ ማኪናዎች አሉ አሁን መንገድ ጠፍታቸው በሰሃራ ላይ ሄደው የሚቀሩ አድራሻቸው ማይታወቅ የት እንዳሉ ማይታወቅ ልክ መንገድ ሲጠፋቸው ወደፊት የሚሄዳለን ያሉ ወደ ኋላ የሚመለሳሉ ወደ ጎን የሚሄዳሉ ሁሉ ሰሃራ ይሆናል እና ከተማን አያገኙ በዛ ላይ ማኪናውን በዚህ ይጨርሳለች ከዚህም በጥማት ይመጣል። ብዙ ነገር አለ። በጣም አስከፊ ነው ሰሃራው በጣም በጣም።
በዚህ ሁሉ መንገድ ተጉዘው የህልም መንደራቸው አውሮፓ ለመድረስ በሊቢያ ቆይታ ያደርጋሉ። ከሊቢያ ፖሊሶች፣ ከህገ ወጥ አዘዋዋሪዎች፣ ከዘራፊዎች ሽሽት መደበቂያ በመሰላቸው ስፍራ ሁሉ በመታጎር
አዎ ማለት በአደጋ ምክንያት ምናምን እነዚህ ሊቢዎች ማኪናዋን ለመቀማት አሁን ለምሳሌ እኛ የምንመጣበት ሰምሳሪ የሚያመጣን ወደዚህ ና ሌሎች የሌሎች ሰምሳሪ ደግሞ ሊቢዎች አሉ መንገድ ላይ ጠብቀው የሚቀሙ የሚወስዷቸው ማለት ነው።
ሰምሳሪ ምንድን ነው?
ደላላ ማለት ነው። ብዙ ችግሮች አሉ እዛ ሊቢያ ውስጥ ብዙ ሌቦች አሉ። ብዙ እንትን መንገድ ላይ አንተ የምትመጣው ደላል ና በሌላዎች የሚቆዩ የሚጠብቁ ሌቦች አሉ መንገድ ላይ ጠብቀው ምናምን ዙሃል ሲዞር ደግሞ እነሱ ሳያይ እንዲቆም ስለማቅ ይሮጣል። በዛ ላይ ብዙ መሳሪያ ሰዎች ይተኮሳል። አንዳንድ የጎማን ይመታታል፣ መኪናዋን ትገለበጣለች፣ ብዙ ሰው ይመጣል። ሲተኩሱት መሳሪያ ሲተኩሱት ሰውም ይጎዳል። ብዙ ነገሮች የሚደርስ ነገር አለ።
በሊቢያ በማያውቁት አድራሻና ስፍራ በእነሱ አጠራር በሰንሳሪዎች ወይም በደላሎች በህገወጥ አዘዋዋሪዎች ስር ተቀምጠው የሚጠባበቁት ሜዲትራኒያን ሞላ ጎደለ የሚያሻግራቸው መርከብ ወይም ጀልባ ተዘጋጀ አልተዘጋጀ የሚለውን ነው። ባህርና በረሃ አቋርጠው አውሮፓ ለመግባት በሚደረግ ጉዞ በርካቶቹ ለሰንሳሪ ወይም ለህገ ወጥ አሸጋጋሪዎች የሚከፍሉት ገንዘብ ስለማይኖራቸው በዘራፊዎች ስለሚነጠቁ የተጓዦቹን ህገ ወጥ ጉዞ የሚያውቁ የሊቢያ ፖሊሶች በድብደባና በእንግልት ፍልሰተኞቹ ወደ አገራቸው ወይም ወደ ቤተሰቦቻቸው ደውለው ገንዘብ ሐዋላ እንዲያደርጉ ያስገድዷቸዋል። ይህንን ካላደረጉ ግን የሚገጥማቸውን ሌላኛው ወጣት ይገልጻል። እጅና እግሩ በሰንሰለት ታስሮ በሌላኛው ጓደኛ በመረዳት ስልክ አናግሮኛል። ለምን?
ገንዘብ ስላልከፈልኩ።
ስንት ጊዜ ነው እዛ ሊቢያ ከገባህ? አሁን ያለበት ቦታ ላይ ከደረስክ?
4 ወር አካባቢ ሆነኛል።
እስካሁን ድረስ ሐዋላ አስደርገሃል ከቤተሰብህ?
ለፍጹም ማለት ገንዘብ ስለሌለኝ።
ከየት አካባቢ ተነስተን ሄድከው?
እኔ ከኦሮሚያ ክልል ነው፣ ነገሌ ቦረና።
ስንት ቀን ሆነው እጅና እግርህ እንደዚህ ታሰረ? እንዴት ትበላለህ? እንዴት ትንቀሳቀሳለህ?
ማለት ይፈቱሻል፣ በየደቂቃ ነው ይመጣሉ። ገንዘብ አውርድ ይሉሻል። ገንዘብ ለምን አታወርድም? ደውል፣ ቤተሰብ ገንዘብ አስልክ ይሉሻል። አታውል ካሌለሽ ትታሰረን ስትደረሰር ትፈቻለሽ። ወተት መድፋት አለ፣ ስኳር መድፋት አለ። ላይሽ ላይ ዱላዎች አሉ። በቢላ አስፈራሩሻል፣ በመሳሪያ አስፈራሩሻል።
አሁን አንተ ምን እየጠበክ ነው?
እኔ በመሰረቱ ገንዘብ የለኝም። ቤተሰቤ ገንዘብ የለውም። ስለ እውነቱ ማለት ነው ገንዘብ ከፍላለሁ ብዬ ተማምኜ አይደለም። በፖለቲካ ችግር ነው ከሀገሬ ክድጄ የመጣሁት። ኦሮሞ ነኝ። በአዲስ አበባ ዙሪያ ባለው ማሰርኩላል በዲሞንስትሬሽኑ አማካኝነት ነው የወጣሁት እና ገንዘብ ኖሮኝ ወይም ያዘጋጀሁት ምንም ገንዘብ የለም።
ምንድን ነው ተስፋ?
ተስፋ ያው ስልክ ሳገኝ አንዳንዴ ወይም እዚህ ሰርቶ ምናምን የሚሄድ ነው። ሰርቶ ስልክ አለ ምናምን አለ የሚከፍልልኝ ካገኘው ማለት ነው። አለ ካገኘው አስከፍላለሁ፣ ካላገኘው እንደዚህ አይነት አማራጮች አሉ። ሁለት አመት ምናምን ይፈጃል። ያ ደግሞ እዚሁ አብረሽ ሰርተሽ ጽዳት ታጸጃለሽ፣ ሽንት ቤት ታጥቢያለሽ፣ ሰዎች የሚገኙበታል።
ወደ አውሮፓ ለመጓዝ በሊቢያ 4 ወርና ከዚያም በላይ የቆዩ ከምስራቅ አፍሪካ ከተለያዩ ሀገራት የተውጣጡ ከ800 በላይ ፍልሰተኞች በሊቢያ አንድ ስፍራ ወይም መጋዘን ታጉረው እንደሚገኙ ነው የገለጹልን።
እስከ 800 ምናምን የሚሆን ሰው አለ አንድ መጋዘን ውስጥ። ከኢትዮጵያ፣ ከሶማሊያ፣ ከኤርትሪያ ሀጆች ናቸው ወደ አውሮፓ ባህሩን ያቋርጡ ናቸው። ገንዘባቸውን ከፍለው ጨርሰው ማለት ነው።
ምን እየተጠባበቁ ነው? አሁን
በቃ ገንዘብ እስኪከፍሉ ይቀመጣሉ። ጉዞ ሲደርስ ይሄዳሉ። ጉዞ አለ፣ በየጊዜው አለ። ጉዞ ከፍሎ የጨረሰ የተዘጋጀ ሰው ይሄዳል።
ወደ ራዲዮ ጣቢያችን በመደወል ሀሳባቸውን የገለጹልን ከሁመራና ከኦሮሚያ ክልል ተነስተው ሊቢያ የደረሱት ወጣቶች አንድ ሰንሳሪ ወይም ደላላ ያደረሰባቸውን ከህልም መንደራቸው ወይም ሜዲትራኒያን ባህር አቋርጦ አውሮፓ የሚያደርስ ሀሳባቸውን አስተጓጉሎታል።
በሊቢያ 4 ወራችን አድርገናል። ከአንድ ወር በኋላ ይህን ችግር እንደ ድክብራች ፈሉ ምናምን ተባል። ልክ እንደገባል አወረን ሂሳባችን። በዛ ላይ መርሃዊ ንግሰት ውሰ የሚባል ኤርትራ ለ የነሱ ሀዋላ የሚሰራ ጀርመን ነው የሚሰራው ሀዋላውን በዛ እዚህ እሱ ነው ተቀባይና ልክ እንደገባን ስልክ ተሰጠን። ደውሉ ሰባቸው ሁሉ ባህር ትገባላችሁ እናንተ ብለን እሺ ብለን እያንዳንዱ ስልክ ተሰጥተው ሁላችን የደወል ቤተሰባችን ነገርናቸው ወይ ናሊካ ቁጥር ይቀናልና ሰባችን አውርዱልን ምናምን ብለን ከዛ ብሎ ከፈሉልን። ያው ያን የምዕራብ ንጉሰ ተስፋ የሚባለው እሷ ተቀባይ ነው። ከዛ በፊት የሆነ እዚህ ይዞን ያለ ሰውየው የዚህ ሰምታሪ ምት ነበረች ሰምሃር ነው የምትባለው ስማ ስናት። ከዛ እሷ ሀዋላ እየተቀበለ ያው ያስተላልፍ ነበር መጀመሪያ። እሷ ልክ ከሶስት ወር በፊት ነው የሄደችው ከዚህ ልክ ጣሊያን እንደገባች የእኛም ብር በዛ ሰዓት እኛም ከእነሱ ጋር ልንጫን ነበር። አጋጣሚ ሆኖ ግን ማኪና ሞታለች መርከብ ሞታለች ምናምን ብሎ አስቆርጠን ሁለተኛ መንገድ ትሄዳላችሁ ተብለን ከፍለን ጠልሶናል። 32 ምናምን ነው የቀረን። ከዛ ቀረና ሁለተኛ ጉዞ ትሄዳላችሁ ተብለን ኦኬ ብለን መርከቧን በሰላም ገባች። እግዚአብሔር የተመሰገነ ሆን ጣሊያን ገባች ማለት ነው። ልክ ጣሊያን እንደገቡ ደውሎልን ገብተናል እናንተ አሁን ትነሳላችሁ ምናምን ተብለን ያው ያን የመርሃዊ ንጉሰ ተስፋ የሚባለው እሱ ነበር የሚቀበለው የሁላችን ተቀብለዋል ና ሁለተኛ ጉዞ እየመጣ ነው እናንተ ተብሎ ተዘጋጅተናል ምናምን ልንሄድ ልጫ ነው ተብሎ ደውሎ ብር አስተላልፍላቸው የሆነ 32 ሰዎቹ ብርን አስተላልፍላቸው ወደ ሊቤት ምናምን ሲለው እዚህ ያለ አበሻው ኤርትራው ማለት ነው እሺ ምናምን ብሎት መጀመሪያ ተቀብሎት አናግሮት ነበር እሺ ብሎ ምናምን ከዛ ስልክ ዘጋበት መሰለኛል። ሰምሳሪ መጣና እሱሙ እናንተ 32 ሰዎቹ ያኔ መርሃዊ ንጉሰ ተስፋ የሚባል ሀዋላ ጀርመን የሚሰራ ነበረ ብራችሁ ስለበላው ቤተሰባችሁ ደውላችሁ ንገሯቸው ብራችሁ እያንዳንዱ ሰው ብሩን ይመልስ ወይም ደግሞ ያን የመልጉ መርሃዊ ንጉሰ ተስፋ የሚባለው ቤተሰባችን ደውል ይጠይቁት ብራችሁ አላስተላልፍ ማለት እኛ ስንደውል ልክ እንደማያውቀን ማን አንተ ማን ፈልገ ነው ምናምን ይልሃል። እገሌ እገሌ ነኝ ወንድሜ ከዚህ ቦታ ይህን ብር ክፍሎ ለነበር ና አላስተላልፍልንም ወደዚህ ምናምን እንለዋለን። ይዘጋ ገግረው ያው ሁላችን ተሰበሰብን 32 ሰዎች ስልክ ተሰጠን ደውል ተብለን ልክ ወደ ቤተሰባችን ወደ ኤርትራ ወደ ኢትዮጵያ ወደ የትም ቦታ ደውለን ስልክ ይዘጋም እኛም በቃ ተስተቆጣን። ለማለት አንድ ነገር የምትተባበ የምንፈልገው ምክንያቱ በቃ ብራችሁን አምጥ እያለ 24 ሰዓት እየተቀጠቀጥን እየተገረ አራት ሰዓት ልጆች እየመጡ ያስሩናል። ውሃ የሚደፉብናል፣ ወተት የሚደፉብናል። ብዙ ስቃይ ነው የምናሳልፈዋለን። እዚህ ከሲና የባሰ ስቃይ ነው የምናልፈው። በቃ ሰምሳሪ ያን የኤርትራው ሰምሳሪ እየመጣ ነው የሚረዳን ያለ እንጂ እሱ ባይኖር ይገድሉን ነበር። ሃይማኖት የሚባል የላቸውም። ሃይማኖታቸው ብር ብቻ ነው። ትንሽ የሚከብደው ደግሞ እዚህ አካባቢ ቢያንስ ሊቢያ ነው። ብዙ መጥፎ ነገር ይደርሳል። በርሳቸው የሚጣላሉ ዳሽ የሚባላለ 24 ሰዓት ነው ቀን 24 ሰዓት ነው የሚጣሉ። ብዙ ይገድላሉ። እና በዛ ነው እኛ በጣም ህይወታችን እንትን ላይ ያለ ነው። ዛሬ ይመጣሉ፣ ነገ ይመጣሉ፣ ሌሊት ይመጣሉ። በቃ አንተኛም 24 ሰዓት በጭንቅና እያለቀስን በዛ ላይ ደግሞ መጥቶ ሌሊት ያስሩናል፣ ይቀጠቅጡናል ብላቸው አምት እያሉ
እነዚህ ወጣቶች የሜዲትራኒያን ባህር አቋርጦ አውሮፓ የሚያደርሳቸው የባህር ጉዞና መጓጓዣ ጀልባ ይሁን መርከብ የሚወስድባቸውን ሰዓትና ጊዜ እንኳን ጠንቅቀው አያውቁም። ካላችሁበት ስፍራ ሜዲትራኒያን አቋርጣችሁ አውሮፓ ባት ነው እያልከኝ ነው? እና በመርከብና በጀልባ ለመሄድ የትኛውን ነው እናንተ መርጣችሁ የተቀመጣችሁት?
ምርጫ የሚባል ነገር የለም እዚህ ጋር። እኔ ብዙም ስለ እንትኑ እውቀቱ የለኝም። ነገር ግን በመርከብ ነው የሚባለው፣ ያው በጀልባ ነው የሚካሄደው። ተለቅ ያለ ይኖራል፣ አነስ ያለ ይኖራል። እንደ ሰው አጫጫኑ ነው። ገብቶሻል?
ስለ አደጋው ትሰማለህ ታውቃለህ?
ስለ አደጋው ያው በነበርኩበት ሰዓት በኢንተርኔትም አያለው፣ በሶሻል ኔትወርኮች ምናምን አያለው። እሱ ደግሞ እግዚአብሔር አለ፣ እሱን እቋቋማለሁ ወጣዋለሁ ብዬ ወስኜ ነው የሚቀሩ ይችላል።
እናመሰግናለን አበባየሁን ለዘገባው። ወደ ተከታዩ ዝግጅት እናልፋለን። እሰጥ አገባ ነው።
በሰሞነኛው የኢትዮጵያ ጉዳዮችና አሻግረው ሊወስዱ በሚችሉ መንገዶች ዙሪያ የተጀመረ ተከታታይ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የብዙዎችን ትኩረት በሳበና ባለፈው ሳምንት ክርክራቸው የተነሳ አንድ ጭብጥ መለስ ብሎ በማስታወስ ይጀምራል። በቅድሚያ ተከራካሪዎቹ ራሳቸውን ያስተዋውቃሉ።
ግዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው።
እኔ ኤልያስ ክደ እባላለሁ። አዲስ አበባ ነው የምኖረው።
ባጭሩ የልማታዊ መንግስት አስተሳሰብ ደጋፊ ነው።
ሁለታችሁንም አመሰግናለሁ እንግዶቼ። ፌዴራሊዝምን በተለይ ደግሞ ዘውግን መሰረት ያደረገው አስተዳደርን የተመለከተ ራሱን የቻለ ርዕስ አድርገን በሰፊው በኋላ ላይ ትከራከሩበታላችሁ። አሁን ተከሰተ ባለው እርሶም የጠቀሱት በቀጥታ በተጨባጭ ሰዎች የሞቱበት ሁኔታ ላይ እርሶስ ከተረዱ ድረስ ግለሰቦች የሚል ነገር በተደጋጋሚ ተጠቅመዋልና እነማን ናቸው ተጠያቂዎቹ? መቼስ ነው ተጠያቂ የሚሆኑት? ለሰዎች ህይወት ህልፈት ምክንያት የሆነ ሁኔታ የሚከሰቱ ሰዎች መቼስ ነው? እንዴትስ ነው መንግስት እንዲያሉ ሁኔታዎች በተከሰቱ ጊዜ በአግባቡና በጊዜው ኃላፊነት የሚወስዱ ተጠያቂ የሚሆኑ ሰዎች ነው በግልጽ ለህዝብ ይፋ የሚያደርገው? ማን ናቸው ተጠያቂዎቹ ይላሉ በተጨባጭ እርሶ እስከሚያውቁ ድረስ?
የዚያን ችግሮች የመጀመሪያ የአመለካከት ችግር አለ። የአመለካከት ችግር ጠባብነት ችግር አለ። ይህ ችግር መጀመሪያ በአመለካከት ደረጃ በትምህርት በተለያዩ ፖለቲካ መፍትሄዎች መፈታት አለበት። ምክንያቱም ነገር በሚጎዳ ሊቀጥል የሚችል በዚህ ደግሞ በተግባር የተሳተፉ ደግሞ ኢትዮጵያ ውስጥ ህግ አለ። ህጉ እያንዳንዱ ሰው የእንዳሉት በሆነ ማስረጃ ተጠይቀው እያንዳንዱ ግለሰቦች ይጠየቃሉ። እነማን ናቸው ብለ ነቢ መሆን አያስፈልግም። የፍትህ ስርዓቱ የፖሊስ ወንጀል ተመርምሮ ምርመራ ተደርጎ እርምጃ እንደሚወሰድ መግራት እንደዛ እንግዲህ ሁላችን የዛን ውጤት ይጠብቃል። መንግስት ደግሞ በቃሉ እንደሚገኝ ያው እግደኛ ነው።
መልካም አቶ ግዛው፣
በሶማሌና በኦሮሞ ብቻ አይደለም ይሄ ችግር ያለው፣ በኦሮሞና በደቡብ ህዝቦችም፣ በኦሮሞና በአፋር፣ በአፋርና በአማራ ይሄ ችግር መጥቷል። አጠቃላይ በሁለት መልክ ነው ማየት ያለብን። ለእኔ እንደሚመስለኝ ህዝባዊ ወያኔ ሓርነት ትግራይ ስልጣኑን ሲይዝ መሬትን ለኢትዮጵያውያን ሳይሆን እሱ ለመረጣቸው አካባቢው ለሚኖሩ ሰዎች ብቻ ስለሰጠ የሶማሌ ክልል የሶማሌ ህዝብ ነው፣ የኦሮሞ ክልል የኦሮሞ ህዝብ ነው፣ የአማራ ክልል የአማራ ህዝብ ነው የሚል አይነት ስላለ ኢትዮጵያውያን በተለያየ አካባቢ ሄደው ሰርተው የመበልጸግና የመኖር እድላቸውን አጥብቦታል። ይሄ ለ26 ዓመት ስር ሲሰድ መጥቶ ዛሬ በተግባር ሆኗል። ካየ ነው ይሄንን ተጠያቂው ሊሆን የሚችለው አንደኛ ፌዴራል መንግስቱ ነው። ማዕከላዊ መንግስቱ ለአንድ ሙሰኛ ለማባረር ጊዜያዊ አስቸኳይ ስብሰባ የፓርላማውን የጠራ እኔ ካነበብኩት 50,000 ሰው በላይ ከቀየው በማንነቱ መታወቂያ እየታየ በተባረረበት ሁኔታ ምንም አይነት እርምጃ አልወሰድም። ጠቅላይ ሚኒስትሩ በመጨረሻ ነው መጥተው የተናገሩት። የአንድ ሀገር መሪ ያን ያህል ሰው ልጆች፣ አሮጊቶች፣ አባቶች ሲባረሩ በማንነታቸው ከኢትዮጵያም አልፎ ከሶማሌላንድ ኢትዮጵያውያን ሲባረሩ ኢትዮጵያ እንደ ሀገርም የሆነ አሁን ያለው መንግስት እንደ መንግስት ለሶማሌ መንግስት ማስጠንቀቂያ የሚሆን ዜጎቼን ለመጠበቅ ያደረገው ጥረት የለም። የህዝባዊ ወያኔ ሓርነት አስተሳሰብ ኢትዮጵያን ሊያስተዳድር እንደማይችል ይገልጻል። ሁለተኛው በስልጣን ላይ ያሉት በተለይም የማዕከላዊ መንግስቱን የሚመሩት መሪ እንዳ መርከብ አየር ላይ እየተንሳፈፉ ነው፣ ይሄ ነው የሚባል መሪ እንደሌላቸው በግልጽ የታየበት ሁኔታ ነው ያለው። ሶስተኛው የየክልሉ መሪዎች ለምሳሌ በኦሮሞ ክልል የኦሮሞ የህዝብ ግንኙነት ክፍልና የሶማሌ ክልል ህዝብ ግንኙነት ክፍል በየማህበራዊ ሚዲያ ያደረጉትን ብናይ ጎረቤት ሀገሮች የሚጣሉ ነው ሚስል የአንድ ሀገር ሰዎች የሚጣሉ አይደለም የሚመስለው። ስለዚህ ከግራው ፖለቲካ ከማርክሲዝም ሌኒኒዝም ተወስዶ ኢትዮጵያ ውስጥ የተገነባው ፌዴራሊዝም የሚል ስም ያለው ግን ከአህዳዊ ሲስተም የበለጠ የተማከለና በህወሓት ስር ያለ መንግስት አቅጣጫው መጥፎ መሆኑን ዛሬ የተባረሩት ኦሮሞዎች መሆናቸው፣ ትናንት የተባረሩት አማራዎች መሆናቸው የሚያሳየን ነገር አገራችን መጥፎ ቦታ ውስጥ ነች፣ ቆም ብለን እናስብ ብለን እንድናስብ የሚያስገድደን ነው የሚመስለኝ።
መልካም። ለሰዓት ሲባል የመጨረሻ የማደርገውን ጥያቄ ላስከትል። በዘንድሮ ስነ ስርዓት በዚሁ ጉዳይ ላይ ዳግም ሌላ እልቂትና አደጋ እንዳይከተል ቁጥብነትን፣ ማንኛውንም የኃይል እንቅስቃሴ እንዳይኖር ያሳሰበው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ባለፈው አመት በዚህ በእሬቻ ስነ ስርዓት የተፈጸሙ ግድያዎች በዓለም አቀፍ መርማሪዎች እንዲጣሩ ሲል የኢትዮጵያ መንግስት አሳስቧል። ይሄ የተጠያቂነት ጉዳይ በጎንደር በተፈጸመውም በሌሎች የኦሮሚያ አካባቢዎች ከዚህ ቀደም በተፈጸሙትም ሆነ ቀደም ብለን ባነሳ ነው ሶማሌና የኦሮሚያ ክልል ተዋሳኝ አካባቢዎች ለሞቱት ሰዎች፣ በሶማሌ ውስጥም ለሞቱት ሰዎች የተጠያቂነትን ጉዳይ ጎልቶ እንዲወጣ አድርጎታል። ይሄ በገለልተኛ ዓለም አቀፍ መርማሪዎች ይጣራ የሚለው ሀሳብ ላይ የሰብአዊ መብት ድርጅቱ ጥሪ ላይ ምን አስተያየት አላችሁ? የዛሬውን በዚሁ እንቋጭ። አቶ ኤልያስ
እሺ፣ አምና በተካሄደ እንትን ላይ የኢትዮጵያ መንግስትም ቢሆን በሰብአዊ ኮሚሽን የራሱ ያለው ሁማን ራይትስ ዎች እኔ ኖርማሊ እንትን አይመስለኝም የራሱ የፖለቲካ አላማ ያለው ድርጅት ነው። ድንገት አዲስ ርዕስ እንዳልጀምር እንጂ የምስራቅ አፍሪካ
የሁማን ራይትስ ዎች ሊቀመንበር ከኔ ያለው ልጅ በፈልግ ጊዜ ሁለት ዓመት ታስሮ ወጣ። ስለዚህ ከእንደዚህ አይነት አመራር የያዘ ሰው ኒውትራል የሆነ ድርጅት ይመጣል ብዬ አንጠብቅም። ስለዚህ ሁማን ራይትስ ዎች ኢትዮጵያ ውስጥ እንደ ድርጅትም የራሱ መግለጫ ማውጣት አይችልም። ኢትዮጵያ ውስጥ ግን የገላጋይነት ሚናና የፕሮብሌም ሶልቨርነት ችግር ፈችነት ተፈጥሮ አለ ብዬ አላውቅም። ይህ ችግር ግን ኢትዮጵያ የሆነ የራሱ የሆነ መፍትሄ የራሱ ሰብአዊ ኢትዮጵያ ሰብአዊ መብት ኮሚሽን አለ። ኮሚሽኑ አጣርቶ እርምጃ ሊወሰድበት ካለም ራሱ እንደሚወስድ እንማቀው።
አቶ ኤልያስ፣ ኮሚሽን የሚሉት በኢትዮጵያ መንግስት የተቋቋመውን ኮሚሽን ነው? እንዴት አድርጎ ነው መንግስት ያቋቋመው ድርጅት መንግስትን መልሶ የሚመረምረው? ዓለም አቀፍ ድርጅትን አንቀበልም ካለ
ዓለም አቀፍ ድርጅት መጀመሪያ ሞቲቭ የህዝብን ችግር የሚፈታ ከሆነ የፖለቲካ ዓላማ የሌለው ከሆነ እኮ ፈች ነው፣ ችግር ይፈታል።
አቶ ኤልያስ፣ እርስዎ እንዳሉት ትልቅ ርዕስ ነው፣ ራሱን ችሎ ልንነጋገርበት። ሌሎች ሰፋ ባሉ ጉዳዮች ላይም በተለይ ፌዴራሊዝምን ቀደም ብሎ የተነሱ ጭብጦችን በተመለከተ ተመልሳችሁ እንድትመጡ ጋብዛለሁ። የመጨረሻውን እድል ለአቶ ግዛው ልስጥ። እዚቹ ነጥብ ላይ በአጭሩ አቶ ግዛው።
በጣም አጭር ነው ማድረገው፣ ሁለት ነገሮች ነው የምለው። አንደኛ ሂውማን ራይትስ፣ አምነስቲ ኢንተርናሽናል የመሳሰሉት በዓለም ላይ ተቀባይነት ያላቸው ድርጅቶች ናቸው። አቶ ኤልያስና የሚደግፉት መንግስት ዓለም አቀፍ ተቋማት እነ ወርልድ ባንክ እና አይኤምኤፍ እነሱን የሚደግፏቸው ሲሆን ማንነታቸውን ምንነታቸውን ይቀበላሉ፣ የፖለቲካ ከሄዳቸውን አይመረምሩም ወይም ፖለቲከኛ ናቸው በሚል አያጣጥሉትም። ስለሆነም ሂውማን ራይትስ እና አምነስቲ ኢንተርናሽናል ያነሱት ጥያቄ ተገቢ ጥያቄ ነው። ሁለት ነገሮችን ማንሳት ይፈልጋሉ። አቶ ኤልያስ ያነሱት የኢትዮጵያ ሰብአዊ መብት ጉባኤ የሚባለው ስሙን አርሙኝ፣ በህዝባዊ ወያኔ አርነት የተቋቋመው እና በህዝባዊ ወያኔ አርነት የሚመራ ነው። ከዚህ በፊት ያወጧቸውን ሪፖርቶች ብናየው ነጻና ፍትሐዊ እንዳልሆነና የፖለቲካ አላማ እንዳለው የሚያስረዳ ነው። ሁለተኛ ነገር በህዝባዊ ወያኔ ሓርነት ትግራይ በ1997 ምርጫም ተከትሎ ነጻ ተቋም ራሴ አቋቁማለሁ ብሎ አቋቁሞ ያ ነጻ የምርምር ኮሚሽን ያወጣውን የምርምር ውጤት አልቀበልም ብሎ ሊቀመንበሩና ስደት ላይ ነው የሚገኙት። አቶ ኤልያስ ደጋግሞ የሚሉት ነገር አለ፣ የፖለቲካ ሀሳብ ያላቸው ሰዎች የሚሉት ነገር አለ። ኢትዮጵያውያን የፖለቲካ ሀሳብ ሊኖራቸው ይችላል። ህወሓት ብቻ አይደለም ፖለቲካ ሀሳብ ሊኖር የሚችለው። ኢትዮጵያዊ በነጻ ወጥቶ የፖለቲካ ሀሳቡን ገልጾ ቤቱ በነጻ ገብቶ ልጆቹ የሚስምበት ህብረተሰብ ነው መገንባት ያለብን።
መልካም፣ ክርክሩ ይቀጥላል፣ እድል ይኖራችኋል። ሌሎች ያልተነሱ ጭብጦችም አሉ። አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ አቶ ኤልያስ ግዳይ ከአዲስ አበባ፣ እንግዶች ለጊዜያቸው አመሰግናለሁ። ሁለታችንም ጊዜ ይስጥልኝ።
ታንክ ዩ።
ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። አጫጭር የዕለቱን መረጃዎች ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ41 ሳንቲም ተመንዝሯል። ዛሬ የባንክ መሸጫ ዋጋ 23 ብር ከ88 ሳንቲም ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሠረት ነገ መስከረም 27 አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 10 ዲግሪ ሴልሽየስ ነው የሚሆነው። ከኢትዮጵያ ብሔራዊ ባንክና ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይቶች ተጨማሪ መረጃ ማግኘት ይቻላል። ልክ የዛሬ 604 ዓመት በ1375 ዓ ም አጼ ዳዊት ቀዳማዊ ሞቱ። የግብፅ ፕሬዚደንት አንዋር ሳዳት የዛሬ 36 ዓመት በዛሬዋ ዕለት በ1974 ዓመት ማለት ነው ተገደሉ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየንን
አብራችሁን ስለ ቆያችሁ እናመሰግናለን። ክቡራትና ክቡራን፣ የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። የአያሌው ንጉሴን ተመለሽ እስከ ዝግጅታችን ፍጻሜ እንጋብዛችሁ። ከዛም የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።
Somebody